ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። እግዚአብሔር አምላካችን በየለቱ የቃሉን ማዕድ እየመገበን እነሆ ሁለተኛ ሳሙኤል መጽሐፍ ተከታታይ ጥናታችንን በመመልከት አብረን አንድ ላይ በመሆን ማለቴ ነው። ዛሬ እንግዲህ ከምዕራፍ 15 ቁጥር 1 እስከ ምዕራፍ 16 ቁጥር 2 ድረስ ያለውን አንድ ላይ እንመለከታለን። ጌታ መንፈስ ቅዱስ የማያልቅበት ጌታ ዛሬም ደግሞ በድንቅ ሁኔታ ወደኔና ወደናንተ ይወት ቀርቦ ይገናኘናል፣ ያስተምረናል። ጠማማውን መንገዳችንን የተሳሳተውን የወደቅንበትን ነገር ሁሉ እንዲቃና ቅን የሆነችውን መንገዱን ደግሞ ያመላክተናል። እግዚአብሔር ለዘላለም እየተመሰገነ ይሁን። በማስቀደም እስቲ ይህንን ዝማሬን ጋብዛችሁ
ወደህ የወደድከኝ ሳልመረጥህ የመረጥከኝ በከበረው ደም ገዝተህ እንዲያው ልጅህ ያረግከኝ አበሳዬን አራከው ቅርበረን ሰባበርከው ፍቅርህ ለኔ አበሳዬን አራከው ቅርበሬን ሰባበርከው ፍቅርህ ለኔ ልዩ ነው ስምህ ለኔ ልዩ ነው ስምህ ለሞጋስ ኃጢአተኛ ሳለሁ ጽድቄ ማይገባኝ መርገሜን ወሰደው ኢየሱስ በደሙ አነጻ የከሰሰኝ ጠላት እግሬ ስር ወደቀ በረሃው ሕይወቴ ደረቁ መንጭን አፈለቀ ሳልወድህ የወደድከኝ ሳልመርጥህ የመረጥከኝ በከበረው ደም ገዝተህ እንዲያው ልጅህ ያረግ አበሳዬን አራከው ቀንበሬን ሰባበርከው ፍቅርህ ለኔ ልዩ ነው ሞጋስ ፍቅርህ ለኔ ልዩ ነው ስምህ ለሞጋስ ለዚህ የሚያበቃ ጽድቅ እንኳን ሳይኖረኝ በሰማዩ ስፍራ በቀኙ እንዲሁ አከበረኝ ምሕረቱ ብዙ ጌታና ጌታ ከኔ ጋር ሆናችሁ በዜማ አክብሩት በልልታ ሳልወድህ የወደድከኝ ሳልመርጥህ የመረጥከኝ በከበረው ደም ገዝተህ እንዲያው ልጅህ ያረግ አበሳዬን አራከው ቀንበሬን ሰባበርከው ፍቅርህ ለኔ ልዩ ነው ስምህን ላሞጋስም ፍቅርህ ለኔ ልዩ ነው ስምህን ላሞጋስም
እግዚአብሔር አባታችንና አምላካችን ስለዚህ ዝማሬ ይክበር ይመስገን። እግዚአብሔር በእውነት ልጆቹን ዘወትር በሸለቆ ውስጥ ብቻ ያኖራቸው በከፍታም ያራምዳቸዋል። እግዚአብሔር በሸለቆም ቢሆን ወዳጆቼ ድልን መስጠትን ያውቅበታል። ጌታችን ታላቅ ነው ብለናል። አዎ ስሙም ታላቅ ነው፣ እርሱም ትልቅ ነው። እግዚአብሔር ይክበር ይመስገን። ንጸልይ። አንተ ለዘላለም ብሩክ ነህ ጌታችንና መድኃኒታችን ኢየሱስ ክርስቶስ። ስለዚህም ደግሞ ቅዱሱን ስምህን ታምነን እንጠራለን። ነው ባለፉት የረፍት ቀናት ሁሉ እግሮቻችን በረገጡበት ስፍራ እኛን ጠበቅከን፣ ቤትና ቤተሰቦቻችንን ሁሉ ጠበቅ። እግዚአብሔር ሆይ ከጉዳት የታደግከን አንተ ነህና እጅግ አድርገን እናመሰግንሃለን። አቤቱ ጌታችን ሆይ የጠላትን መንደር እንወርስ ዘንድ ብርቱን ጦር አስከትተህ ከፊት ለፊታችን አልፈ ጠላታችንን እግዚአብሔር ሆይ የምትመታና የምትረታ እንዳንተ ኃይለኛ እግዚአብሔር ሆይ ማንም የለም። የማይደክም የማይዝል ጉልበት አለ። ጌታ ሆይ አንተን ታምነናል። ነፍሳችን አንተን ተደግፋለች። ኦ አንተ የዘላለም ኃያልን የዘላለም አምላክን እግዚአብሔር ሆይ ክብር ተመስገን። በዚህ ጊዜ ደግሞ እኛነታችንን እንድትገዛ እግዚአብሔር አባታችንና አምላካችን ሆይ ለቃልህም ደግሞ እግዚአብሔር አምላካችን የተዘጋጀን ልብ በውስጣችን እንድትፈጥርን ለምንሃለን። በሰማነው ባደመጥነውና በተማርነው እውነት ደግሞ መኖር እንድንችል እርዳን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም ስትል አሜን። አድማጮች ባለፈው ክፍለ ጊዜ ጥናታችን ከምዕራፍ 12 ናታን የዳዊትን ኃጢአት መግለጹንና የዳዊትን ንስሐ እንዲሁም አለፍ ብለን ደግሞ ከምዕራፍ 13 እና 14 የዳዊትን ልጆች ማለትም ያሞንንና ያቤሴሎምን ኃጢአት በስፋት መመልከታችን ይታወሳል። በዛሬው ምሽት ክፍለ ጊዜ አብረን የምንመለከተው የምዕራፍ 15ንና ከፊሉን የምዕራፍ 16ን ትምህርት ይሆናል። እግዚአብሔር የሚኖረንን ጊዜ ይባርክልን እያልን መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሁለተኛ ሳሙኤል ምዕራፍ 15ን አስቀድማችሁ አውጡ። አድማጮች የነዚህ የምዕራፍ 15 እና የምዕራፍ 16 አብይ ሐሳብ አቤሴሎም በዳዊት ላይ ስለማመጹ በስፋት ያብራሩልናል። አንድ ጊዜ ልድገምላችሁ። የሁለተኛ ሳሙኤል ምዕራፍ 15 እና ምዕራፍ 16 አብይ ሐሳብ አንድ ነው። እሱም አቤሴሎም በዳዊት ላይ ማመጹን ይገልጹልናል። ዳዊት ከፍተኛ ኃጢአት ከፈጸመ በኋላ ራሱ ችግር ላይ ወደቀ። አስተዋላችሁ? ዳዊት ከፍተኛ ኃጢአት ከፈጸመ በኋላ በችግር ላይ ወደቀ። እርሱ እንዳደረገው ኃጢአት ሁሉ የራሱ ቤተሰብም በእርሱ ላይ አመጸዋል። በዚህ ምዕራፍ በምዕራፍ 15 ውስጥ ማለት ነው በዳዊት ላይ ሲያምጽ የምንመለከተው የገዛ ልጁ አቤሴሎምን ነው። አቤሴሎም በተቻለውና መቼ ሆኖ ባገኘው መንገድ ሁሉ የእስራኤልን ልብ አሸፍቷል። ምናልባትም እንዳባቱ እንደ ዳዊት ሁሉ ሰዎችን መማረክ የሚችል መልክና ቁመና ሳይኖረው አልቀረም። እንደሚታወቀው የዳዊት ዙፋን ወራሽ ማለትም ከዳዊት በኋላ እንዲነግስ የታሰበው አቤሴሎም ነበር። በአሁኑ ወቅት አቤሴሎም ወደ ኢየሩሳሌም ተመልሷል። በሚስጥር በዳዊት ላይ እያሴረበትም ነበር። ውሎ አድሮ ደግሞ አመጹ ወደ ግልጽ ተቃውሞ ያድግና ዳዊት ከኢየሩሳሌም ይሰደዳል። እስቲ አሁን መጽሐፍ ቅዱሶቻችንን እንመልከት። ሁለተኛ ሳሙኤል ምዕራፍ 15 ቁጥር 1 እና 2ን እስቲ ላንብብላችሁ። ሁለተኛ ሳሙኤል ምዕራፍ 15 ቁጥር 1 እና 2 ከዚህም በኋላ አቤሴሎም ሰረገላና ፈረሶች በፊቱም የሚሮጡ 50 ሰዎች አዘጋጀ። አቤሴሎምም በማለዳ ተነስቶ በበሩ አደባባይ ቆመ ነበር። አቤሴሎምም ከንጉሥ ለማስፈረድ ጉዳይ የነበረውን ሁሉ ወደ እርሱ እየጠራ አንተ ከወዴት ከተማ ነህ ብሎ ይጠይቅ ነበር። እርሱም እኔ ባሪያህ ከእስራኤል ነገድ ካንዲቱ ነኝ ብሎ ይመልስ ነበር ይላል። እንግዲህ ተመልከቱ፣ አቤሴሎም የሚውለው ብዙ እንቅስቃሴ ባለበትና ሕዝብ በበዛበት አካባቢ ነበር። ፍትህ ተጓደለብን የሚሉ ሰዎችን ሲያገኝ ያዘነ መስሎ ያደምጣቸዋል፣ ያሳምጻቸዋል። አቤሴሎም ቁጥር 3 እና 4ን ተመልከቱ። አቤሴሎምም ነገር እውነትና ቅን ነው፣ ነገር ግን ከንጉሥ ታዞ የሚሰማ የለም ይለው ነበር። አቤሴሎምም ነገርና ክርክር ያለው ሁሉ ወደ እኔ ይመጣ ዘንድ ቅንም ፍርድ ፈርድለት ዘንድ በአገር ላይ ፈራጅ አድርጎ ማን በሾመኝ ይል ነበር። ልብ በሉ እንግዲህ፣ አቤሴሎም መጥፎ ልጅ ቢሆንም ጥሩ ፖለቲከኛ ነበር። በጣም ብልጥና መሰሪ እንዲሁም ተንኮለኛ ነው። እስቲ አለፍ ብለን ደግሞ ታሪኩን ከቁጥር 5 እስከ 6 ያለውን እንመልከት። ሰውም እጅ ሊነሳ ወደ እርሱ በቀረበ ጊዜ እጁን ዘርግቶ ይዝና ይስመው ነበር። እንዲሁም አቤሴሎም ከንጉሥ ፍርድ ሊሰማ ከእስራኤል ዘንድ በሚመጣ ሁሉ ያደርግ ነበር። አቤሴሎምም
የእስራኤልን ሰዎች ልብ ሰረቀ ይላል። እንዴት ይገርማል! አንዳንድ ሰዎች ከብዙዎች ጋር የመተዋወቅ ችሎታ አላቸው። ያገኙትን ሁሉ ይጨብጣሉ፣ ትክሻውንም መታ መታ ያደርጉና ሁሉም ነገር ሰላም ነው በማለት ይጠይቁታል። ሰላምታቸውን ሞቅ ሞቅ ያደርጋሉ። ይህ ነው የሚባል ቁም ነገር ግን የላቸው፣ ግን ጥሩ ምላስ አላቸው። ወዳጆቼ፣ ከእግዚአብሔር ቃል አንጻር መረዳት እንደሚቻለው የክርስቶስ ተቃዋሚም ብዙዎችን የሚያሳስተው በዚህ ሁኔታ ነው። አቤሴሎምም እንዲህ ሕዝብ በሚበዛበት አደባባይ ላይ ይቆምና ለሚያገኘው ሁሉ ምን ዋጋ አለው ብላችሁ ነው? በዚህ አገር ፍርድ ጠብቷል። ማን እኔን ዳኛ አድርጎ በሾመኝ ይል ነበር። እንዲህ ያደረገ የሰዎችን ልብ ይሰርቃል፣ ያሳምጻቸዋል። እንዲህ አይነት አነጋገር ደግሞ ምን ማለት እንደሆነ እናውቃለን። እኔን ዳኛ አድርጋችሁ ብትመርጡኝ ችግሮቻችሁ ሁሉ መፍትሄ ያገኙ ነበር። የአገር ውስጥና የውጭ ግንኙነታችን ለአንዴና ለዘለቄታው ይወገዱ ነበር ማለቱ ነው። አንዳንድ ብልጣብልጥ ፖለቲከኞች የሚነግሩንም ዛሬ ዛሬ ይህንኑ የመሰለ አነጋገር ነው። ብዙውን ጊዜ እንደዚህ ያሉ ሰዎችን እናምናቸዋለን፣ ይጠቅሙናል ብለንም እንመርጣቸዋለን። አንድ ጊዜ ተመርጠው ግን ስልጣን ላይ ከወጡ በኋላ ለሕዝቡ ምንም አይሰሩም፣ ምንም አይፈይዱም። አቤሴሎም ወዳጆቼ በአባቱ በዳዊት ላይ ደባ እየሠራ ነበር። ይህ ዓመፅ በዳዊት ቤተሰብ የሚያስከትለው መሰቃቅልም ቀላል አይደለም። እስቲ ያለፍ ብለን ከቁጥር 7 እስከ 8 ያለውን ደግሞ ላንብብላችሁ። እንዲህም ሆነ ከአራት ዓመት በኋላ አቤሴሎም ንጉሡን ለእግዚአብሔር የተሳልኩትን ስዕለት ለመስጠት ወደ ኬብሮን እባክህ ልሂድ፣ እኔ ባሪያ በሶርያ ጌሹር ሳለሁ እግዚአብሔር ወደ ኢየሩሳሌም ቢመልሰኝ ለእግዚአብሔር መሥዋዕት አቀርባለሁ ብዬ ስዕለት ተስዬ ነበር አለው ይላል። ጥያቄው ራሱ ግራ የሚያጋባ ነበር። እንደሚታወቀው አቤሴሎም በስደት ሶርያ አገር ኖሯል። ሶርያ የምትገኘው በስተ ሰሜን ቢሆንም እርሱ ግን ልሂድ ያለው ወደ ደቡብ ነበር። ያም ሆኖ ደግሞ አባቱ ዳዊት ምንም ጥያቄ ሲያቀርብለት አናይም። እስቲ አሁን ደግሞ አለፍ ብለን ከሁለተኛ ሳሙኤል ምዕራፍ 15 ከቁጥር 9 እስከ 10 ያለውን እንመልከት። ንጉሡም በደና ሂዳለው፣ ተነስቶም ወደ ኬብሮን ሄደ። አቤሴሎምም በእስራኤል ነገድ ሁሉ የቀንደ መለከት ድምፅ በሰማችሁ ጊዜ አቤሴሎም በኬብሮን ነገሰ በሉ የሚሉ ጉበኞች ላኩ ይላል። እንግዲህ ተመልከቱ፣ ምናልባትም ኬብሮን ዳዊት የነገሰባት ከተማ እንደነበረች ታስታውሱ ይሆናል። በዚያ ወቅት በይሁዳ ላይ ከነገሰ ገና 7 ዓመቱ ነበር። አቤሴሎም ወደ ኬብሮን የሄደው አመፅ ለማስነሳት እንጂ ስዕለቱን ለመፈጸም እንዳልነበር ግልጽ እየሆነ መጥቷል። የተጠሩትም 200 ሰዎች ከአቤሴሎም ጋር በየዋህነት ከኢየሩሳሌም ሄዱ። የሚሆነውንም ነገር ከቶ አያውቁም ነበር የሚለውን ቃል ደግሞ በቁጥር 11 ላይ እናገኛለን። ወዳጆቼ፣ በሌላ አነጋገር እነዚያ ሰዎች ከአቤሴሎም ጋር ቢሆኑም በአባቱ በዳዊት ላይ አመፅ እያነሳሳ እንደነበር ግን በፍጹም አያውቁም ነበር ማለት ነው። አቤሴሎምም ቁጥር 12ን ተመልከቱ፣ የዳዊት መካር የነበረውን የጊሎ ሰው አኪጦፌልን ከከተማው ከጊሎ መሥዋዕት በሚያቀርብበት ጊዜ አስጠራው። ሴራውም ጽኑ ሆነ፣ ከአቤሴሎምም ጋር ያለው ሕዝብ እየበዛ ሄደ ይላል። በትንሹ የተጀመረው አመፅ በአሁኑ ወቅት በከፍተኛ ደረጃ አድጓል። ሌላው ቀርቶ የዳዊት አማካሪ የነበረው አኪጦፌልን እንኳ የዚያ መስተባባሪ ሆኗል። ምን እየተደረገ ያለ ዳዊት ሳያውቅ አመፁ ራሱ ገንፍሎ ይፋ ሆነ። እስቲ አሁን ከዚህ ቀጥለን የዳዊትን ሽሽት እንመልከት። ለዳዊትም የእስራኤል ሰዎች ልብ ከአቤሴሎም ጋር ሆኗል የሚል ወረኛ መጣለት። ዳዊትም ከእርሱ ጋር በኢየሩሳሌም ያሉትን ባሪያዎቹን ሁሉ ተነሱ እንሽሽ፣ ያለዚያ ከአቤሴሎም እጅ የሚያድነን የለምና፣ መጥቶም እንዳይዘን ክፉም እንዳያመጣብን ከተማይቱንም በሰይፍ ስለት እንዳይመታ ፈጥናችሁ እንሂድ አላቸው የሚለውን ቃሉን ደግሞ ከቁጥር 13 እስከ 14 ባለው ስፍራ ላይ እንመለከታለን። አድማጮቼ፣ ዳዊት ከኢየሩሳሌም ለመሸሽ ዝግጅት ላይ ነው። ለምን ነበር ኢየሩሳሌምን ትቶ የሚሸሸው? እንደሚታወቀው ዳዊት የኢየሩሳሌም ከተማን ይወዳል። ለምን እዚያው ኢየሩሳሌም ሆኖ የሚመጣውን ሁሉ አይጋፈጥም ትሉ ይሆናል። ለኔ እንደሚገባኝ እግዚአብሔር ባጥያቱ ምክንያት እየቀጣው እንደሆነ ዳዊት በሚገባ ተረድቷል። ሁለተኛ ሳሙኤል ምዕራፍ 15 ከቁጥር 25 እስከ 26 ላይ ንጉሡም ሳዶቅን የእግዚአብሔርን ታቦት ወደ ከተማ መልሶ በእግዚአብሔር ዓይን ሞገስ አግኝቼ እንደሆንኩ መልሶ እርሱንና ማደሪያውን ያሳየኛል፣ ነገር ግን አልወድህም ቢለኝ እነሆኝ ደስ የሚያሰኘውን ያድርግብኝ ያለው ይህን እንደሚያመለክት አስባለሁ። እየተቀበለ ወይም እየደረሰበት ያለው ሁሉ የእግዚአብሔር ፍርድ እንደሆነ ዳዊት አሁን በግልጽ ተረድቶታል። አምኖን በትዕማር ላይ የፈጸመውን ወንጀል ከሁለተኛ ሳሙኤል ምዕራፍ 13 መመልከታችን ትዝ ይላችኋል አይደለም እንዴ? አምኖን በትዕማር ላይ የፈጸመውን ወንጀል ከሁለተኛ ሳሙኤል ምዕራፍ 13 መማራችንን ታስታውሳላችሁ። በተደረገው ነገር ደግሞ የዳዊት ልብ በሐዘን ተሰብሯል። እፍረትና መሸማቀቅም ደርሶበታል። ይህ ሁሉ የሆነው ደግሞ በኢየሩሳሌም ነበር። አሁን ግን ዳዊት እግዚአብሔር በኃጢአቱ እየቀጣው እንደሆነ አውቋል። ስለዚህም የመሰረታትና በጣም የሚወዳት የኢየሩሳሌም ከተማ የጦር አውድማ ስትሆን ማየትን አይፈልግም። ሁለተኛ ሳሙኤል ምዕራፍ 15 ቁጥር 30 ዳዊትም ተከናንቦ ያለ ጫማ እያለቀሰ ወደ ደብረ ዘይት አቀበት ወጣ፣ ከእርሱም ጋር የነበሩት ሕዝብ ሁሉ ተከናንበው እያለቀሱ ወጡ ይላል። እንግዲህ ተመልከቱ፣ ዳዊት ኢየሩሳሌም ከተማን ይወዳል፣ ጥፋቷንም አይፈልግም። ይሁን እንጂ ይህቺ ከተማ ከማንኛውም ከተማ በባሰ ሁኔታ በኃጢአቷ የምትጠፋበት ወቅት ይመጣል። ዳዊት ወዳጆቼ ከኢየሩሳሌም የሸሸበት ሌላው ምክንያት ደግሞ ከአቤሴሎም ጋር መጋፈጥን ባለመፈለጉ ነበር። ለአቤሴሎም በደል ምን ጊዜም ቢሆን ይቅር ባይ ልብ እንደነበረውም ከሚቀጥለው ምዕራፍ እንመለከታለን። ይገርመኛል፣ በእርሱ ላይ ምንም ጉዳት እንዲደርስበት አይፈልግም፣ ልጁን ማለት ነው። ምናልባትም ዳዊት በዚህ ምድር ከነበሩ ሰዎች ሁሉ ይበልጥ አቤሴሎምን ሳይወድ እንደማይቀር አስባለሁ። ኢየሩሳሌምን ጥሎ መሰደድ ዳዊትን ትልቅ ችግር ላይ የሚጥለው ቢሆንም እርሱ ለዚህም ቢሆን አዲስ አልነበረም። ከዚህ ቀደምም በተለያዩ ችግሮች አልፏል። በአሁኑ ጊዜ ደግሞ ከራሱ ሕይወት ይልቅ ይበልጥ ያሳሰበው ከአምላኩና ከልጁ ከአቤሴሎም ጋር የነበረው ግንኙነት ነው። እስቲ ከቁጥር 19 እስከ ያለውን ላንብብላችሁ። ንጉሡም የጌት ሰው ኢታይን ከእኛ ጋር ለምን መጣ? አንተ ከስፍራ የመጣ እንግዳና ስደተኛ ነህና ተመለስ፣ ከንጉሡም ጋር ተቀመጥ። የመጣኸው ትናንት ነው፣ ዛሬ ከእኛ ጋር ላዙርህን? እኔ ወደምሄድበት እሄዳለሁ፣ አንተ ግን ተመለስ፣ ወንድሞችህንም ከአንተ ጋር ውሰድ፣ እግዚአብሔርም ምሕረቱንና እውነቱን ያድርግልህ አለው ይላል። ኢታይ የጌት ከተማ ተወላጅና ፍልስጤማዊ ሲሆን ከኢዮአብና ከአቢሳ ጋር አብሮ የጦር አዛዥ እስከሆነበት ጊዜ ድረስ በዚያው በአገሩ በፍልስጤም ከፍተኛ ሥልጣን እንደነበረው ይታሰባል። ለዳዊት በጣም ታማኝ ከመሆኑ የተነሳ ከቤተሰቡ ጋር አብሮ ስደት መሄድን መርጧል። ኢታይ ለንጉሡ የመለሰውን መልስ ደግሞ ከሁለተኛ ሳሙኤል ምዕራፍ 15 ከቁጥር 21 እስከ 23 ባለው ስፍራ ላይ እንመልከት። ኢታይም ለንጉሡ መልሶ ያው እግዚአብሔርን በጌታዬም በንጉሡ ሕይወት ምላለሁ፣ በእውነት ጌታዬ ባለበት ስፍራ ሁሉ በሞትም ቢሆን በሕይወትም በዚያ ደግሞ እኔ ባሪያ እሆናለሁ አለው። ዳዊትም ኢታይን ሂድ ተሻገር አለው። የጌት ሰው ኢታይና ሰዎቹም ሁሉ ከእርሱም ጋር የነበሩት ሕፃናት ሁሉ ተሻገሩ። በአገርም የነበሩት ሁሉ በታላቅ ድምፅ አለቀሱ። ሕዝቡም ሁሉ ተሻገሩ። ንጉሡም ደግሞ የቄድሮንን ፈፋ ተሻገረ። ሕዝቡም ሁሉ ወደ ምድረ በዳ መንገድ ተሻገሩ ይላል። እንግዲህ ተመልከቱ፣ ዳዊት ብዙ ታማኝ ተከታዮች ነበሩት። ብዙዎች በእርሱ ፈንታ ሕይወታቸውን ለመስጠት እንኳ ዝግጁዎች ነበሩ። የታቦቱ ወደ ኢየሩሳሌም መመለስ የሚያወሳውን ክፍል ደግሞ ከቁጥር 24 እስከ 25 ባለው ስፍራ ላይ እናገኛለን። የታቦቱ ወደ ኢየሩሳሌም መመለስ። እነሆም ደግሞ ሳዶቅ ከእርሱም ጋር ሌዋውያን ሁሉ የእግዚአብሔርን ቃል ኪዳን ታቦት ተሸክመው መጡ፣ የእግዚአብሔርንም ታቦት አስቀመጡ። ሕዝቡም ሁሉ ከከተማይቱ ፈጽሞ እስኪያልፉ ድረስ አብያታር ወጣ። ንጉሡም ሳዶቅን የእግዚአብሔርን ታቦት ወደ ከተማ መልስ፣ በእግዚአብሔር ዓይን ሞገስ አግኝቼ እንደሆንኩ መልሶ እርሱንና ማደሪያውን ያሳየኛል ይላል። ከዚህ ክፍል እንደምንመለከተው ዳዊት የእግዚአብሔር ታቦት ቀድሞውን ወደ ነበረበት ወደ ኢየሩሳሌም ከተማ እንዲመለስ አደረገ። በርሱ ላይ እየደረሰ ያለው መከራና በሳ የእግዚአብሔር ፍርድ መሆኑን በሚገባ ተረድቷል። ከተማውን ለቆ ሲወጣ ወደ ደብረ ዘይት ተራራ ሄደ። በመንገዱ ሁሉ ያለቅስ ነበር። አኪጦፌል ካቤሴሎም ጋር በሴራ አንድ ነው ብለው ለዳዊት ነገሩት። ዳዊትም አቤቱ ያኪጦፌልን ምክር ስንፍና አድርገ እንድትለውጥ ለምንሃለሁ አለ የሚልን ቃል ደግሞ በቁጥር 31 ላይ እንመለከታለን። ተመልከቱ የዳዊትን ጸሎት። አኪጦፌል በጣም የተከበረ የዳዊት አማካሪ ነበር። እርሱን ከርቶ ካቤሴሎም ጋር ሆኗል ብለው በነገሩት ጊዜ ዳዊት ያቤሴሎም ምክር ከንቱ እንዲሆን ጸለየ። ጸሎቱም መልስ አግኝቷል። እግዚአብሔር ባቤሴሎም ላይ እንዲፈርድ ዳዊት እንዳልጸለየ ልናስተውል ይገባል። ተመለከታችሁ፣ እግዚአብሔር ባቤሴሎም ላይ እንዲፈርድ ዳዊት ፈጽሞኑ እንዳልጸለየ ልናስተውል የሚገባን ነገር ነው። ዳዊትም ለእግዚአብሔር ወደ ሰገደበት ወደ ተራራው ራስ በመጣ ጊዜ አርካዊው ኩሲ ልብሱን ቀዶ በራሱም ላይ ትቢያ ነስንሶ ሊገናኘው መጣ። ዳዊትም አለው፣ ከኔ ጋር ብትመጣ ትከብደኛለህ አለው። ሁለተኛ ሳሙኤል ምዕራፍ 15 ከቁጥር 32 እስከ 33 ያለውን ስፍራ ተመልከቱ። ምናልባትም ይህ ሰው ሽማግሌ ሳይሆን አይቀርም፣ ድጋፍንና እንክብካቤ የሚያስፈልገውም ሊሆን ይችላል። አለፍ ብለን ደግሞ አሁን የታሪኩን ሂደት ከቁጥር 34 እስከ 37 ባለው ስፍራ ላይ እንመልከት። እንዲህ ይላል፣ ወደ ከተማ ግን ተመልሰህ ለአቤሴሎም ንጉሥ ሆይ ባሪያ ሆናለሁ፣ አስቀድሞ ለአባትህ ባሪያ እንደ ነበርኩ እንዲሁ አሁን ለአንተ ባሪያ ሆናለሁ ብትለው የአኪጦፌልን ምክር ከንቱ ታደርግልኛለህ። ካህናቱ ሳዶቅና አብያታርም በዚያ ከአንተ ጋር አይደሉምን? ከንጉሡ ቤትም የምትሰማውን ነገር ሁሉ ለካህናቱ ለሳዶቅና ለአብያታር ንገራቸው። እነሆ የሳዶቅ ልጅ አክማአስና አብያታር ልጅ ዮናታን ልጆቻቸው በዚያ ከእነርሱ ጋር አሉ። የምትሰሙትን ሁሉ በእነርሱ እጅ ላኩልኝ። የዳዊትም ወዳጅ ኩሲ ወደ ከተማ መጣ፣ አቤሴሎምም ደግሞ ወደ ኢየሩሳሌም ገባ ይላል። እንግዲህ ተመልከቱ፣ አኪጦፌል ከአቤሴሎም ጋር እንደ ወገነ ዳዊት ሰምቷል። የዚህን አደገኛ ጠላት ምክር ከንቱ እንዲያደርግለትም ኩሲን ወደ አቤሴሎም ልኮታል ዳዊት። ኩሲ የዳዊት ወዳጅ ስለ ነበር ለእርሱ ለመሰለል ሲል ሕይወቱን እንኳ ሊሰጥለት ይችላል። እስቲ አሁን ደግሞ ቀጥለን ከምዕራፍ 16 ከቁጥር 1 እስከ 2 ያለውን አብረን እንመለከታለን። ሁለተኛ ሳሙኤል ምዕራፍ 16 ከቁጥር 1 እስከ 2 ያለውን እንመልከት። ዳዊትም ከተራራው ራስ ጥቂት ፈቀቅ ባለ ጊዜ የሜምፊቦስቴ ባሪያ ሲባ 200 እንጀራ፣ 100 ዘለላ ዘቢብ፣ 100 በለስ፣ አንድ አቅማዳም ወይን ጠጅ የተጫኑ 2 አህዮች እየነዳ ተገናኙ። ንጉሡም ሲባን ይህ ምንድር ነው አለው። ሲባም አህዮቹ የንጉሥ ቤተ ሰቦች ይቀመጡባቸው ዘንድ፣ እንጀራውና በለሱ ብላቴኖቹ ይበሉት ዘንድ፣ የወይን ጠጁም በበረሃ የሚደክሙት ይጠጡት ዘንድ ነው አለ ይላል። ተመልከቱ እንግዲህ ሜምፊቦስቴ የዮናታን ልጅ እንደሆነና አንካሳም እንደነበር እናስታውሳለን። ይህንን በስፋት ባለፈው ክፍለ ጊዜ ጥናታችን ተመልክተናል። ለዮናታን ከነበረው ታላቅ ፍቅር የተነሳም ዳዊት ለሜምፊቦስቴ እንክብካቤ እያደረገለት ነበር። በዳዊት ቤተሰብ መካከል የተፈጠረው ብጥብጥ ለሳኦል መንግሥት እንደገና ማንሰራራት ቀዳዳ ሊከፍትለት እንደሚችልና ሕጋዊ የዙፋኑ ወራሽም ሜምፊቦስቴ እንደሚሆን ሲባ ገምቷል። ይህን የራሱንም ምኞት በመናገር ከሜምፊቦስቴ ርስት ጥቂቱ ለእርሱ እንደሚሰጠው ተስፋ አድርጓል። እንግዲህ እዚህ ላይ አኪጦፌል ያደረገውን ምክር በሚቀጥለው ክፍለ ጊዜ በስፋት አብረን እንመለከታለን። እንግዲህ እስካሁን ስለ ነበረን ጊዜ ሁሉ እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር ወዶና ፈቅዶ ደግሞ ለዚያ ቢያደርሰን የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። በመቀጠል ደግሞ ከእናንተ አስተያየት አንዱን ደብዳቤ አብረን እንመለከታለን። በጌታ የተወደድ ወንድማችን ታጣቂ ጦና ቦሴ
ከጋሞ ጎፋ የጻፍ ክልን ደብዳቤ ደርሶናል። እግዚአብሔር አብ ፍቅር የልጁም የጌታ የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛል ይጨመርልህም ይያልን ሰላምታችንን በዚህ በራዲዮ ሞገድማ ካኝነት እናቀርብልሃለን። ጌታ ኢየሱስ ክርስቶስን መከተል ከጀመርክበት ጊዜ አንስቶ እነሆ የነንም የመጽሐፍ ቅዱስ ትምህርት ስትማር የቱን ያክል የራዲዮ ትምህርቱ እንደጠቀመ በሕይወትም ብዙ ለውጥን እንዳመጣ ገልጠ ጥፈህልናል። የዚህ የመጽሐፍ ቅዱስ ትምህርት በራዲዮ ዋና ዓላማውና ግቡ ሰዎችን እግዚአብሔር በቃሉ አማካኝነት በቤታቸው ከቤተሰቦቻቸው ሥራው ለው ሲመለሱ ደክመውም ሳሉ አንድ ላይ ሆነው እንዲገለገሉ እግዚአብሔር ደግሞ ከነቤተሰቦቻቸው ለ30 ደቂቃ ከሰኞ እስከ አርብ አንድ ላይ በመሆን እንዲያገለግላቸው በቃሉም ደግሞ እንዲጸኑ እንዲበረቱ መልስ ብለው የጌታን ታምራትና ድንቅ ሥራንም እንዲመለከቱ ለማድረግ ነው። የመጽሐፍ ቅዱስ ዕውቀታቸውን በመጠኑም ቢሆን ለማሳደግ ከስህተት ትምህርት የሚጠበቁ ዘንድ እግዚአብሔር ወዶና ፈቅዶ ይህ የመጽሐፍ ቅዱስ ትምህርት በራዲዮ ቢቀርብ መልካም ነው በማለት መዘጋጀቱን የዛሬ 7 ዓመት መግለጣችን የሚታወስ ነው። አንተም የዚህ ድል ተካፋይ ሆነ እግዚአብሔር ረድቶ ደግሞ ተጠቃሚ በመሆን እጅግ ደስ ይለናል። እግዚአብሔር ስላገለገለህና እምነትህንም ስላጠናልህ እግዚአብሔርን እኛም እጅግ አድርገን ስላንተ እናመሰግናለን። የጻፍ ክልልንም መንፈሳዊ ግጥም ተመልክተናል። እግዚአብሔር በእውነት መልካም ነው። እንዲህ የሚል መራራ ሕይወቴን ጣፋጭ አድርገሃል፣ ባለውለታዬ ክብር ይገባሃል። ሐዘኔን አርቀህ መከራንም ከኔ ውለታ ብዙ ነው ኢየሱስ መድህኔ። ዓለም በመከራ የተከበበች ናት፣ ረፍትና ሰላም የማይታይባት ምስቅልቅል ድብልቅልቅ ሁከት የሞላባት። ካንተ ጋር ሲጓዙ በሕይወት ጎዳና ጌታ ሰላም አለ ልብን የሚያጽናና። ክብር ላንተ ይሁን ጌታ ሆይ ተመስገን፣ በላይ በመንግሥት ስፍራን ስላገኘን የሚል ነው በጥቂቱ። እግዚአብሔር ደግሞ ይህንን ጥበብና ዕውቀት ያብዛል ይጨምርል እያልን ወንድማችን ታጣቂ ጾና ቦሴቱ ሾ ጋሙ ጎፋ የሚከተለውን ደብዳቤህንና መልእክትህን ደግሞ በዚህ በጠረጴዛችን ላይ እንጠባበቃለን። ጻፍልን እያልን ስንለይ በዚህ ዝማሬ ነው ሰላም
አቆያልኩት ልንተቼ አንተ ብርታት ተመከቼ ነፍሴ ባንተ አስፋያላት ልቤ ሞሌ ሰሚላ አፉያንኩ ልትቼ አንተ ብርታ ተመክቼ ተመክቼ ነው ተመክቼ አንተ ብርታት ጌታ ተመክቼ ነው ተመክቼ አንተ ብርታት ጌታ ተመክቼ ተማምኖ እሱ ተፈቆ ማነው ያፈረ ጌታ 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 አንበሎ በሱ ተማምኖ እሱ ተፈቆ ማነው ያፈረ ጌታ 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 አንበሎ አላፈርኩ አንተን ተፈቄ አላፈርኩ አላፈርኩ አንተን ተፈቄ አላፈርኩ አላፈርኩ አንተን ተፈቄ አላፈርኩ አላፈርኩ አንተን ተፈቄ አላፈርኩ ደለ